ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ አርብ በ19 በ25 እና በ22 ሜትር ባንድ አጭር ሞገድ እንዲሁም በ1431 መካከለኛ ሞገድ ከምሽቱ 1 እስከ 1 ተኩል የሚያሰማውን ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምን ውላችሁ። ጤና ይስጥልን አድማጮች፣ እንደምን ውላችሁ አመሻችሁ። ማክሰኞ ግንቦት 25 2007 ዓ.ም ነው። አንድ ከምርጫ ጋር የተያያዘ ቅንብር እናቀርብና በሽብርተኛነት ላይ የሚያተኩር አንድ ዘገባም አለን። በመጨረሻም ጤና ነክ መሰናዶ ነው የሚኖረን። እስከ ምሽቱ አንድ ተኩል አብራችሁ እንድትቆዩ ጋብዛለሁ። ፕሮግራሙን ጽዮን ግርማ እየመራች ነው። አዲሱ አበባ አስተናግዳለሁ። አሁን የዓለም አጭር ዜና እናሰማለን።
ጤና ይስጥልን እንደምናመሻችሁ፣ ቆንጂት ታዬ ነኝ። በቡሩንዲ የዩናይትድ ስቴትስ ኤምባሲ የሀገሪቱ ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመወዳደር ያላቸውን እቅድ እንዲሰርዙ መማጸናችንን ቀጥለናል ሲል አስታወቀ። ፕሬዚደንቱ በምርጫው ለመወዳደር መወሰናቸውን ካስታወቁበት ጊዜ አንስቶ በሀገሪቱ ሁከት የቀላቀለ የተቃውሞ እንቅስቃሴ መነሳቱ የሚታወቅ ነው። ቡጁምቡራ ያለው የዩናይትድ ስቴትስ ኤምባሲ ሲናገር ሚስተር ንኩሩንዚዛ ለመወዳደር ያደረጉት ውሳኔ በሀገሪቱ ለዓመታት የዘለቀውን የእርስ በርስ ጦርነት እንዲከትም ያደረገውን ስምምነት የሚጥስ መሆኑን ገልጾ ከዚያ አሳዛኝ ጦርነት በኋላ ቡሩንዲ በመከራ ያገኘችውን ሰላም አደጋ ላይ ሊጥል የሚችል ነው ብሏል። በናይጄሪያ የቦኮ ሀራም ተዋጊዎች መንግስቱ በቡድኑ ላይ ለሚያካሂዳቸው የጥቃት እንቅስቃሴዎች አዲስ የዘመቻ ካምፕ እንድትሆን ያሰባትን ማይዱጉሪ የምትባለውን ከተማ ማጥቃታቸው ተዘገበ። ቦኮ ሀራሞቹ ዛሬ ባደረሱት ጥቃት በሮኬት ተወንጫፊ ፈንጂዎችን የተጠቀሙ ሲሆን፣ ሆኖም ከከተማዋ ውጪ አልፈው ለማጥቃት አልቻሉም ነው የተባለው። ከዚያ በማስከተል በአንድ በዚቹ ከተማ በሚገኝ የከብት ገበያ ላይ በደረሰ አጥፍቶ ጠፊ የቦምብ ጥቃት ቢያንስ 20 ሰዎች መገደላቸውን የደረሰን ዜና አስታውቋል። ደቡብ ሱዳን በሀገሯ የሚገኙትን የተባበሩት መንግስታት ድርጅት ምክትል መልእክተኛ ልታስወጣ መወሰኗ ተሰማ። ትናንት ሰኞ የተባበሩት መንግስታት ድርጅቱ ዋና ጸሐፊ ባንኪሙን ይህንን የጁባን ውሳኔ አውግዘው በአስቸኳይ እንድትሰርዝ አሳስበዋል። የመንግስታቱ ድርጅት ትናንት እንዳስታወቀው ደቡብ ሱዳን ልታባረራቸው የወሰነችው እንግሊዛዊው የድርጅቱ የሰብአዊ ጉዳዮች አስተባባሪውን ቶቢ ለንዘርን ነው ተብሏል። ኢራቅ ውስጥ በሚንቀሳቀሰው ጸረ የእስልምና መንግስት ቡድን ጥምረት እንተማመናለን ሲሉ ያስታወቁት የፈረንሳይ የኢራቅና የዩናይትድ ስቴትስ ከፍተኛ ባለስልጣናት፣ ሆኖም ጥቃቱን ማፋፋም እንዲችሉ በይበልጥ የመሳሪያና የስልጠና ድጋፍ ያስፈልጋቸዋል ሲሉ አሳሰቡ። የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከር ዛሬ ፓሪስ ውስጥ በተካሄደ የሚኒስትሮች ስብሰባ ላይ ባሰሙት ንግግር ህብረቱ ኢራቅ ውስጥ ተጨባጭ ውጤቶችን እያመጣ ነው ብለው፣ ሆኖም በውጊያ አምባዎች የተፈጠሩ መስተጓጎሎች እንደነበሩም አምነዋል። ምክትል የውጭ ጉዳይ ሚኒስትሩ ከኢራቁ ጠቅላይ ሚኒስትር ሃይደር አልአባዲና ከፈረንሳዊ የውጭ ጉዳይ ሚኒስትር ሎራንት ፋቢየስ ጋር ሆነው ባካሄዱት ጋዜጣዊ ጉባኤ በንግግራቸው በኢራቅ ላይ ያተኮሩ ቢሆንም ሌላዋ የጸረ አይሲስ ግንባር በሆነችው በሶሪያም የፖለቲካ መረጋጋት እንደሚያስፈልግ ጠቅሰዋል። የኢራቅ ጠቅላይ ሚኒስትሩ በበኩላቸው የመንግስታችን ወገን የሆኑ ኃይሎች ከዓለም አቀፉ ህብረት በቂ ድጋፍ አላገኙም ሲሉ አማረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ለሰዓቱ የተዘጋጀ አጥር አጥር ያለ ዜና ነበረ። ሶስት ሰዓት መደበኛ ፕሮግራማችን ላይ ሰፋ ያለ ዜናና ዘገባ ይኖራል። እንድትከታተሉ ከወዲሁ ጋብዛለሁ። ወደ መጀመሪያው ቅንብር ልለፍ። መድረክ በአሁኑ ጊዜ ከስድስት መቶ በላይ አባሎች ታስረውብኛል፣ የት እንደደረሱ የማይታወቅና የተገደሉም አሉ ይላል። ይሁንና ሌሎችንም የምርጫውን ፍጻሜ ተከትሎ ተፈጥረዋል ባላቸው ጉዳዮች ላይ ያለውን አቋም ለምርጫ ቦርድ በደብዳቤ ማሳወቁንም ገልጧል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ምርጫውን አስመልክቶ ያደረጉት ንግግርንም እንደማይቀበለው አስታውቋል። ዘጋቢያችን መለስካቸው አማ ስለ ጉዳዩ ፕሮፌሰር መረራ ጉዲናና አነጋግሮ ተከታዩን ይዞ ቀርቧል።
አምስተኛው የኢትዮጵያ ሀገር አቀፍ ምርጫ ግንቦት 16 ቀን 2007 ዓ.ም ከተጠናቀቀ በኋላ መድረክ ሁለተኛውን ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫው ላይ ትኩረት የተሰጠባቸው ሁለት ጉዳዮች ከምርጫው በኋላ ተባብሶ ቀጥሏል ባለው የአባሎቹ መታሰርና መንገላታት እንዲሁም ባለፈው ሳምንት መጨረሻ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫውን አስመልክተው ለኢትዮጵያ ሕዝብ ባስተላለፉት መልእክት ላይ ነበረ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲና እንደዘረዘሩት በመድረክ አባላት ላይ በአያሌ የሀገሪቱ ክፍሎች ግፍ እየተፈጸመባቸው ይገኛል ይላሉ። ሌላው ቀርቶ ምርጫው ከተጠናቀቀ በኋላ የሐሰት ሰነዶቻቸው ላይ መታችሁ ካልፈረማችሁ እየተባሉ ዛሬም የሚሳደዱ ታዛቢዎቻችን አያሌ ናቸው የሚሉት ዶክተር መረራ የተለያዩ ጉዳቶች የደረሱባቸውን አባሎቻችንን ዝርዝር ይዘናል ብለዋል።
እዚህ ቢያንስ እስከ ትናንት ድረስ ከ600 በላይ የስም ዝርዝር ሁሉ ለቅመናል። የት እንደደረሱ ያልታወቁ፣ የተደበደቡ፣ የተፈነከቱ፣ በጥይት የተመቱ ሁለት እንዳልኩኝ የተገደሉ ሁሉ ዝርዝር ያለበት ከ600 በላይ አንዳንዶቹ ለምሳሌ አዳበርጋ የሚባለውን ብዛት ያላቸው ሰዎች የሚያስሩበት ቦታ ሲጠፋ በቀበሌ ሰብስቦ ነው ያሰራቸው። ቁጥራቸው ከ50 በላይ እንዳሉ እናውቃለን።
ዶክተር መረራ ጨምረው እንደገለጹት ይህንን ተፈጽመዋል የሚሉትን ሁሉ ለምርጫ ቦርድ በደብዳቤ መድረክ አስታውቋል። የኢትዮጵያ ምርጫ ቦርድ ደጋግሞ እንደሚለው ማንኛውንም የፓርቲዎችን አቤቱታ በገለልተኝነት እየመረመረ መፍትሄም ይሰጣል። ዛሬ በመድረክ በኩል የቀረቡ አቤቱታዎችን አስመልክቶ ቦርዱ ምን እያደረገ እንደሆነ ለማወቅ ቪኦኤ ያደረገው ጥረት አልተሳካም። በሌላ በኩል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት መገባደጃ ላይ ምርጫውን አስመልክተው ያደረጉትን ንግግር መድረክ እንደማይቀበለውም ዶክተር መረራ ገልጸዋል። የጠቅላይ ሚኒስትሩን ንግግር በመጥቀስ ምርጫው እርሳቸው እንዳሉት ዴሞክራሲያዊ፣ ነጻና ፍትሐዊ ሳይሆን የነበረው ሌላ መልክ ነው ይላሉ።
መድረክ በስፋት የተወዳደረባቸው ቦታዎች ማጨቅ አልፎ ታዛቢዎቻችን ማሳደድ አልፎ በመጨረሻ በታጠቀ ኃይል ነው የህዝብ ድምፅ የተቀማው። የኢትዮጵያ ህዝብ ደግሞ አንድ ሁለት ሰው አይደለም፣ ሚሊዮኖች እያዩት ነው። ይሄ የተደረገው ህዝብ እያየ የተሰራ የፖለቲካ ድራማ ነው። ይህንን የተሳካ ዲሞክራሲያዊ ፍትሐዊ ብሎ መናገር በእውነቱ በህዝብ ልዕልና በላይነት ያምናል የሚባል በህዝብ ከሁሉም በላይ አምናለሁ የሚለው ኢህአዴግ መሪና ኢህአዴግ ድርጅት በዚህ ደረጃ መውረዱ በጣም ነው ያሳዘነኝ።
ይህ ሁሉ ሆኖ ግን መድረክ ከትግሉ ሜዳ ይወጣል ማለት አይደለም ሲሉ ዶክተር መረራ የሚቀጥለውን የመድረክን የትግል አቅጣጫ ያመላክታሉ።
መድረክ የህዝብ ድምፅ በመሰረቁ በመዘረፉ ገብተን የምንተኛበት ሳይሆን ሁላችሁም እንዳያችሁት በምርጫው ጊዜ በአንዳንድ አካባቢዎች በተለይ ወጣቱ በሚሊዮኖች ደረጃ ነው የተንቀሳቀሰው። ይሄ እንደዚህ አይነት ህዝብ ድጋፍ እያለን የህዝብ ድጋፍ የሌለው ፓርቲ ጠመንጃ ስላለው እና ደግሞ ሌላ ምርኩዙን ምርጫ ቦርድ ስላለው ስለቀማን እንዲህ አይነት የህዝብ ድጋፍ እያለን ገብተን የምንተኛበት የህዝብ ትግልን ከህዝብ ትግል የምንሸሽበት ቁጭ የምንልበት ሁኔታ አይደለም። ህጋዊና ሰላማዊ ትግላችን ተጠናክሮ ይቀጥላል።
በብሔራዊ ምርጫ ቦርድ ውጤታቸው ስላልተገለጸው 105 የተወካዮች ምክር ቤት መቀመጫዎችን በተመለከተም ዶክተር መረራ ተጠይቀው ያለውን ሁኔታ በምንም መልኩ የማይቀይሩ ናቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ቅንብር እናልፋለን። ብሪታንያ ብጥብጥ ባይቀሰቅሱ አሊያም ጥላቻን ባያራምዱ እንኳ የሽብር ይዘት የሚያንጸባርቁ ናቸው ባለቻቸው ንግግሮች ላይ ቁጥጥሯን እያጠበቀች መሆኗ ተዘግቧል። አንዳንዶች እርምጃው መሠረታዊ ነጻነትን ይገድባል እያሉ ነው። ጽንፈኛው ቡድኖች ከምዕራቡ ዓለም በሚመለምሏቸው ተዋጊዎችና በሚሰበስቡት ገንዘብ ጭምር በመታገዝ በመካከለኛው ምስራቅ እየተጠናከሩ በመጡበት በአሁኑ ወቅት በርካታ አገሮች አንዳች ለማድረግ እየጣሩና ብዙም እየተቸገሩ ያሉበት ጉዳይ ነው። የአሜሪካ ድምፅ አልፐስን ከለንደን ያጠናቀረውን ዘገባ ዝርዝሩን አሉላ ከበደ ያቀርባል።
የብሪታንያው የአገር ግዛት ሚኒስትር የወግ አጥባቂው ፓርቲ በቅርቡ በተካሄደው ምርጫ ካሸነፍኩ ተግባራዊ አድርገዋለሁ ያለውን የሕግ ረቂቅ ለመቅረጽ እቅድ ያላቸው መሆኑን ነው ይፋ ያደረጉት። አዲሱ መንግስት ኦፊሴላዊ ፕሮግራሙን ያወጣበትን ይህን የእቅድ መግለጫ በዓመታዊው የንግሥት ኤልሳቤጥ ንግግር ውስጥ ማካተታቸው ተዘግቧል።
Measures will also be brought forward to promote social cohesion and protect people by tackling extremism.
ጽንፈኝነትን በመዋጋት ለህዝብ ደህንነት ጥበቃ የሚያደርጉና ማህበራዊ ትስስርን የሚያጠናክሩ እርምጃዎችም ተግባራዊ ይሆናሉ።
የእንግሊዟ ንግስት ኤልሳቤጥ ናቸው በንግግራቸው ይህን ያሉት። መንግስት የረዴትና የሃይማኖት ተቋማት ጽንፈኝነትን በማራመድ ስራ ያልተጠመዱ መሆን ያለመሆናቸውን ለማረጋገጥ የሚያስችለው ጠንካራ ኃይል ከእጁ ማስገባት ይሻል። መንግስት በተጨማሪም ግለሰቦች ጽንፈኛ አስተሳሰቦችን እንዳያራምዱ መገደብ የሚያስችለው ስልጣን እንዲኖረው ይፈልጋል። ሃና ስቱዋርት በአሜሪካው ፖለቲከኛ ሄንሪ ጃክሰን ስም በተሰየመው የእንግሊዙ የጥናት ተቋም የሚሰሩ ከጽንፈኝነት ጋር የተዛመዱ ጉዳዮች አዋቂ ናቸው። ብጥብጥን ከመቀስቀስ ጋር ቀጥተኛ ዝምድና ባይኖራቸው እንኳን በጠቅላላው በጽንፈኛ ቡድኖች ላይ ጠበቅ ያለ ቁጥጥር ተግባራዊ ለማድረግ የሚያስችለውን ይህን ሕግ ለማርቀቅና ለማጸደቅ የእንግሊዝ መንግስት የያዘውን ይህን ውጥን ይደግፋሉ።
Where extremism is allowed to flourish, we see the diminishing of individual rights but also of group rights
and ጽንፈኝነት እንዳሸን እንዲፈላ በተለቀቀበት የግለሰቦች መብት ሲኮሰምን እንመለከታለን። የቡድን መብትም ቢሆን ተመሳሳይ ይሆናል። ጣው ክፋቱ ደግሞ በአመዛኙ ይህ የቡድን መብት መጓደል እውን የሚሆነው አናሳ ቁጥር ባላቸው የህብረተሰብ ክፍሎች ላይ ነው። በመሆኑም የመጀመሪያዎቹ የጉዳቱ ሰለባዎች ሙስሊሞች ራሳቸው ይሆናሉ።
ይሁንና ስቱዋርት ስጋታቸው በግለሰቦች መብት ከፍተኛ ወይም ክፉኛ ተጽዕኖ ያሳድራል የሚል ነው።
We have to accept that there will be certain extremist ideas and dissent on our street corners and we have to trust that as a society and
በየጥጋጥጉ አንዳች ጽንፈኛ አንዳንድ ጽንፈኛ አስተሳሰቦችና የቅዋሜ አመለካከቶች መኖራቸውን ማመን አለብን። በጠቅላላው እንደ ማህበረሰብና በተለይም ደግሞ እንደ ሲቪል ማህበረሰብ እነዚህን ጽንፈኛ አስተሳሰቦች እንዲደበቁ ከማድረግ ይልቅ በግልጽ እንዲሞገቱና በሐሳብ እንዲሸነፉ የማድረግ ጥንካሬው ያለን መሆኑን ማመን አለብን።
በስካይፕ አማካኝነት ቀርበው ይበልጥ የሚያሰጋቸውን ሁኔታ የገለጡት የብሪታንያው የሙስሊሞች ማህበሩ ኦመር አልሐምዱም በዚህኛው የሚስ ስቱዋርት አስተያየት ይስማማሉ።
Muslims specifically within Britain are going to be muted and not denied their freedom of speech.
ሙስሊሞች በተለይ በብሪታንያ ያሉ ምንም አይነት ወንጀል ባይፈጽሙ እንኳን ይህ ሕግ እውን ከሆነ የንግግር ነጻነታቸውን ይነፈጋሉ፣ ድምጻቸው ይታፈናል።
በጥብጥ ቅስቀሳን አስመልክቶ አሁን በተግባር ላይ ውለው የሚገኙት ሕጎች በቂ ናቸው የሚሉት ሐምዱን ጽንፈኛ ንግግሮች በጥብጥን ያቀጣጥላሉ በሚለው ሐሳብ ግን አይስማሙም።
The Home Secretary has mentioned this thread between non-violent extremism and violent extremism.
የብጥብጥ ምግባርን በማይከተሉ ጽንፈኞችና ብጥብጥን በሚያራምዱ ጽንፈኞች መካከል የሚደረግ ልውውጥ ሲሉ የብሪታንያው አገር ግዛት ሚኒስትር ጠቅሰውታል። ይህ መሰሉን ንድፈ ሐሳብ የሚያጸና ግን አንዳችም አስረጅላቸው።
ሐምዱን አክለውም መንግስት የብዙዎችን ይሁንታ ከተቸሩ አስተሳሰቦች ውጪ ያሉትንና በርግጥ አደገኛ የሆኑትን በሌላው ጎራ የሚገኙ አስተሳሰቦች በቅጡ ለመለየት አልተሰናዳም ባይ ናቸው። አዲሱም ሕግ አንዳንድ አግባብ ያላቸውን የእስልምና አስተምህሮች ሕገ ወጥ ያደርጋቸዋል ብለው ይሰጋሉ። ከጽንፈኝነት ጋር ቁርኝት ያላቸው ጉዳዮች ጥናት ባለሙያ ሃና ስቱዋርት ግን እስካሁን በታየው ችግሩ በተገላቢጦች ነው ይላሉ።
We have failed to identify extremism rather than intend in any way to criminalize Islamic practice.
በምንም አይነት መንገድ እስልምናን የመወንጀል አዝማሚያ ሳይሆን የታየው የጽንፈኝነትን ዝንባሌዎች አስቀድሞ ማወቅና መለየት ሲሳነን ነው።
ከአደጋ ሊጠብቁት የሚያስቡትን ህዝብ መብት ሳይጥሱ በአንጻሩ ደግሞ እያደር እየገነነና እየተስፋፋ የመጣውን ጽንፈኝነት ዝንባሌ መቋቋም የሚያስችሉ አዳዲስ መንገዶችን መፍጠር እንደሚጠበቅባቸው አብዛኞቹ ዲሞክራሲ አራማጅ አገሮች ስምምነት የደረሱበት ጭብጥ ነው ሲሉ ባለሙያ አስረድተዋል።
ወደ መጨረሻው ቅንብር እናልፋለን። አድማጮቻችን፣ የጤና ፕሮግራም ነው ማጠቃለያችን። አዘጋጅና አቅራቢ ሰሎሞን አባተ።
በወዲያኛው ሳምንት ጀመር አድርገን ወዳቆም ነው። በሌላ ወቅታዊ ጉዳይ ምክንያት ለአንድ ሳምንት ወደ ዘለልንበት ብርቱ የጤና ጉዳይ ልመልሳችሁ። በዛሬ የጤና ፕሮግራም ፓርኪንሰንስ። ጤና ይስጥልኝ የተከበራችሁ አድማጮች። ወደ ኢትዮጵያ ደውዬ ወይዘሮ ክብራ ከበደን አነጋግሬ ነበር። ወይዘሮ ክብራ ላለፉት 16 ዓመታት የፓርኪንሰንስ ችግር ያለባቸው ሲሆኑ የፓርኪንሰንስ ህሙማን ድጋፍ ድርጅትን አቋቁመው እየተንቀሳቀሱ ይገኛሉ።
በህፃንነቴ ነው የጀመረኝ። ይሄ ያንግ ኦንሴት የሚባል አይነት ማለት ነው። ከወጣት እያለ ነው የጀመረ እና 16 ዓመት በሽተኛ ነኝ። በዚህ 16 ዓመት ውስጥ በፓርኪንሰን የተሰራ ምን ነገር ስላልነበረ ይህንን ድርጅት መስርተን አትሊስት ፓርኪንሰን ህመምተኞች የተሻለ ኑሮ እንዲኖሩ የሚችልበትን አክቲቪቲ እንሰራለን። በድርጅትም ዳይሬክተር ነው።
ለመሆኑ ወይዘሮ ክብራ እርስዎ ለፓርኪንሰንስ ከመጋለጦ በፊት ሙሉ በሙሉ ጤናማ ነበሩ?
አዎ፣ በጣም ሙሉ በሙሉ ጤነኛ ነበርኩኝ። እና ትምህርቴንም እስከ ማስተር ተምሬያለሁ። በዛም ጥሩ ስራ ስራ ነበር እና ጤነኛ ነበርኩኝ። ከያዚህ በኋላ ንጠኛ ለሆነ
የፓርኪንሰንስ ምልክቶች መንዘፍዘፍ ወይም መንቀጥቀጥ፣ ራስን መሳት፣ ጨምድዶ መያዝ፣ መደበት፣ መንቀሳቀስ አለመቻል፣ እንቅልፍ ማጣት የመሳሰሉ ናቸው። ምንም እንኳ ሁሉም ምልክቶች በአንድ ሰው ላይ በአንድ ጊዜ ባይከሰቱም ሁሉንም ሰው ግን በየወቅቱ ይነካካዋል ብለውኛል ወይዘሮ ክብራ። ለመሆኑ የፓርኪንሰንስ ችግር ኢትዮጵያ ውስጥ ምን ይመስላል? ወደ ወይዘሮ ክብራ ልመለስ።
ፓርኪንሰን በዓለም ስርጭቱ እኩል ነው ማለት ይቻላል። በአሜሪካም ሆነ በኢትዮጵያ አንድ አይነት ነው ስርጭቱ። ግን አብዛኛው ፓርኪንሰን የሚያጠቃው ከስልሳ ዓመት በላይ በሆኑ እድሜ ባለጸጎች ላይ ስለሆነ እና ኢትዮጵያ ውስጥ ደግሞ ስልሳ ዓመት የሚደርስ በጣም ትንሽ ለነበር ባለፈው ጊዜያት ቁጥራችን ትንሽ ነበር። አሁን ግን ላይፍ ኤክስፔክታንሲን ስልሳ ዓመት በላይ ስለሆነ ልክ እንደ አሜሪካ እንደ አውሮፓ እንደምናምን ሁሉ እኩል እንጠቃለን። ስለዚህ በአሜሪካ ያሉትን ያህል በኢትዮጵያ ውስጥ እንዲኖሩ ይችላሉ። ግን ምንም የተደረገ ጥናት ስለሌለ ምንም ይህን ያህል ነው ቁጥራቸው ብለ ማስቀመጥ ይከብዳል። እኛ በአሁን የምንሰራበት ተጠቃሚዎቻችን 300 አካባቢ ደርሰዋል። ከአዲስ አበባ ብቻ ማለት ነው።
በእርስዎ ድርጅት የታቀፉ ናቸው እነዚህ 300ዎቹ?
አዎ፣ እኛ ድርጅት የታቀፉ።
ስለዚህ ከአዲስ አበባ
እዛ እኛ ድርጅት የታቀፉት ሪፈር ተብለው ከሌላው ጤና ጣቢያ ወደ ጥቁር አንበሳ የመጡትን ነው። እነዚያ በግላቸው በገንዘብ ኖሯቸው ጥቁር አንበሳ ዘንድ ያልመጡት ግን በጣም ብዙ ናቸው። እነሱ እኛ ጋር ሊገቡ ብዙም ያንገረግራሉ። ምክንያቱም ሰው መታመመቸውም የፓርኪንሰን ህመምተኛው እንዳይላቸው የሚያፍሩ ማለት ነው። እነዚህ ድሃዎች የሆኑ ችግረኞች የሆኑ ናቸው ማለት ይቻላል።
የፓርኪንሰንስ ህሙማን ድጋፍ ድርጅት ፓርኪንሰንስ ፔሽንት ሰፖርት ኦርጋናይዜሽን ኦፍ ኢትዮጵያ ነው በይፋ ወይም በተመዘገበበት መጠሪያ ስሙ የሚባለው። ለጊዜው ትንሽ በመሆኑ የሚንቀሳቀሰው አዲስ አበባ ውስጥ ብቻ መሆኑንና በሚመጣው ዓመት ከአዲስ አበባ ውጭም መንቀሳቀስ እንደሚጀምሩ የድርጅቱ ዳይሬክተር ወይዘሮ ክብራ ከበደ ተናግረዋል። ይሁን እንጂ የማሳወቂያ ዝግጅቶችን በራዲዮና በቴሌቪዥን ለመላ ኢትዮጵያ እንዲደርሱ ለማድረግ እየጣሩ መሆናቸውን ገልጸዋል። አንድ አፍታ ወደ ወይዘሮ ክብራ መለስ ልበልና ስለ ራሳቸው ጥቂት እንወቅ። ለመሆኑ ሙያቸው ምንድን ነው?
ሙያዬ እርሻ ነበር። ግብርና
ማናጅመንት
ኦፍ ናቸራል ሪሶርስ ነው ያጠናሁት መስሎችን። አሁን ግን በፓርኪንሰን ነው የምሰራ።
ሙሉ ጊዜውን ለፓርኪንሰን ሰጥተው ነው የሚሰሩት?
ምክንያቱም ሌላ መስራት አልችልም።
በፓርኪንሰንስ ላይ ጥናት አካሄደዋል እርስዎ በግል?
ጥናት አላካሄድኩም። ምክንያቱም ጥናት የሚካሄድበት አንድ ነገር ኢንፎርሜሽን ሲኖር ነው አይደል? ጥናት አላካሄድኩም። ደግሞ ጉልበትም የለኝም ጥናት ለማካሄድ። ብዙ መራመድ አልችልም። በሰው ተደግፌ ነው መራመደው። ብዙ ቁጭ ብዬ መጻፍም አለ ይደክመኛል። ብዙም ቁጭ ብዬ አልጽፍም። ስለዚህ ሌላ ስራ በዚህ ላይ ተጨማሪ መስራት ይከብደኛል።
እንግዲህ በአዲስ አበባ ደረጃ ብቻ እናንተ አሁን ገና መንቀሳቀስ በጀመራችሁ በአራት ዓመት ጊዜ ውስጥ ያውም ሪፈር ተደርገው 300 ሰዎች ሲታቀፉ በእናንተ ድርጅት የትንሽ ቁጥር አይደለም። ከጀርባ የማይታየውን በጣም ሰፊ ቁጥር ነው የሚያሳየውና በኢትዮጵያ ለመሆኑ በመንግስትም ይሁን በማንም መንግስታዊ ያልሆኑም አካላት ምን ያህል ትኩረት ተሰጥቶታል ይሄ ችግር?
ያው እንግዲህ በመንግስት አካላት የተሰራ ስራ የለም። እርግጥ አሁን ነው መንግስትም ተላላፊ ያልሆኑ ህመሞች ዳይሬክቶሬት የከፈተው ጤና ጥበቃ ሚኒስቴር፣ ሌሎች የግብረሰናይ ድርጅቶች የተደረገለት ምንም አይነት ትኩረት አልተሰጠም።
በጤና ጥበቃ ሚኒስቴር ተላላፊ ያልሆኑ ህመሞች ዝርዝር ውስጥም ፓርኪንሰንስ እንዳልሰፈረ ወይም ጨርሶውኑ እንዳልተጠቀሰ እኔ ማረጋግጫለሁ። እንዲያውም ይህ ሁኔታ ዓለም አቀፍ ገጽታው ነው ብለውኛል አንድ ባለሙያ።
አልተጠቀሰ ምክንያቱም አንደኛ መጮህ መቻል አለብህ እንድትሰማ፣ በመንግስትም ትኩረት እንድትሰጥህ መጮህ መቻል አለብህ። እኛ ምን መጮህ አንችልም፣ ሄደንም ተከራክረን ማሳመን አንችልም። ስለዚህ እነሱም እኛ መኖራችን አያውቁም።
መጮህ ማለት
መጮህ ማሳመን መቻል አለብህ።
አዎ ገብቶኛል።
መታየት አለብህ፣ ችግር መታየት አለበት። እኛ ችግራችን እንዲታይ መውጣት አለብን። መውጣት አንችልም፣ እግራችን መንቀሳቀስ ስለማይችል እና አሁን ነው በቅርብ ጊዜ ነው እኔ ራሴ እንጂ እንደዚህ የምንባል ሰዎችም እኮ አለን ብዬ እንትን ያልኩት የተናገርኩት
ምን አሉ
እና በቃ እንግዲህ ዘንድሮም እንትን ምንድን ነው ወርልድ ፓርኪንሰን ዴይ ስናከብር በሰን ተስፋ ሳንቆርጥ እንታገር በሚል እናከበር ነው እንትናችን መድኃኒት እስኪገኝልን ድረስ እንታገር የሚል ተስፋ ሳንቆርጥ እና ያው ተስፋ ትቁረጡ የሚችለውን ያህል ይደረጋል። ግን እናንተም እንትን አሉ የተባል ነው ማለት አንድ ሰው ነው ያለኝ። የመንግስትን አቋም አይደለም እነግርህ፣ እኔ ያነጋገርኩት ሰው ማለት ነው እዛ የሚሰራ።
ለማንኛውም ግን መጮህ ማለት ያው በተለያዩ መንገዶች መጮህ ነው። መገናኛ ብዙሃንንም እየደረሳችሁ ድምፃችሁን ማሰማት ማለት መገናኛ ብዙሃን ማለት ድምፅ ለሌላቸው ድምፅ የሚሰጡ ማለት ናቸው። ስለዚህ እንደዚህ ባገኛችሁት አጋጣሚ ሁሉ ድምፃችሁን ማሰማታችሁ ጥሩ ነው። ሌላው ደግሞ ማንሳት የምፈልገው በቅርብ የሚያግዟችሁ ሌሎች ሰዎችን ለመፈለግ ሞክራችኋል? ለምሳሌ የህመሙን ምንነት ማስተዋወቅ የሚችል ለሰውም ቢሆን ለመንግስትም ቢሆን የአድቮኬሲ ስራ ሊሰሩ የሚችሉ ለእናንተ በአብረችሁ ከድርጅታችሁ ጋር የሚሰሩ ሰዎች አሉ?
አሁን የተወሰኑ ጋዜጠኞች አሉ ይረዱን በኤፍኤም ሬዲዮች በጋዜጦች በሆነ ሊጠላለፍ የሚረዱ ጋዜጠኞች አሉ። ደግሞ የኒውሮሎጂስት ዶክተሮች አሉ እንትን በሆስፒታል የሚሰሩ እነሱም ይረዱናል። ግን እንደዚህ አድቮካሲ እየሄዱ እንትኑ አይደለም። እኛ በምንፈልገው ግን ሊረዱን ይችላሉ። እንደዚህ አላደርጉልን ለማለትም እኮ ፕሮፌሽናል ሳፖርት ያስፈልጋል። እንደዚህ ነው የምንፈልገው ብለን ራሳችንን እንትን ለማለት እሱ ደግሞ ፕሮፌሽናል እንዳንቀጥር ደግሞ ገንዘብ የለንም። የሚረዳን ገንዘብ ሲኖር አንድ ነገር ስትራቴጂ እንዲበልፍ አድርገህ ስትወጣ ነው የሚረዳ። በዚህ ወቅት ወሎ እድሩኝ የምትለው እንትን የምትለው እነሱ በመሰላቸው ጋዜጠኞችም ዶክተሮች የሚረዱና በተለይ የዘውዲቱ ሆስፒታል ዶክተሮች እዛ ስለምታከም እኔ በጣም ነው የሚረዱን በፈለግነው ነገር። ግን እነሱም እንዲረዱን ይሄኛውን አድርጉልን እዛ ስትነገራቸው ይህን አድርጉልን ለማለት ደግሞ እኔ አብዛኛው ትኩረት ማሳለፍ የምፈልገው ኢንተረስቴ ከህመምተኞች እነሱ መረዳት ነው የምፈልገው። ሌላው ደግሞ አድቮኬሲ የሚሰራልኝ ምናምን ሰው ያስፈልገኛል። ለዛ ደግሞ መክፈል አቅም የለንም። ስለዚህ እንደዚህ ነው የሚረዱን አሉ። ግን እንድንረዳ ምንችል ራሳችን ትንሽ እንትን መንቀሳቀስ አለብን ብዬ አስባለሁ።
በጎ ፈቃደኞችን ለማግኘት ሞክራችኋል? 4 ዓመት ነው እንግዲህ ያላችሁት አሁን እንደ ድርጅት እናንተ። በጎ ፈቃደኞች የሏችሁም?
በጎ ፈቃደኞች የት ነው ማግኘት የሚቻለው? እኛ በጎ ፈቃደኞች እንድናገኝ እንፈልጋለን። ግን ትክክለኛ ለዓላማችን እንትን ብለው የሚታገል በጎ ፈቃደኞች ማግኘት አልቻልንም።
እንግዲህ ይሄንን መልእክቶን እናስተላልፋለን። ይሄንን ፕሮግራም የሚሰሙም በየቦታው አሉ፣ ብዙ የበጎ ፈቃድ አገልግሎት ለመስጠት ብዙ ጊዜ ዝግጁ ሆነው የሚጠብቁ የት መሄድ እንዳለባቸው የማያውቁ ብዙ ሰዎች አሉ። በዩኒቨርሲቲ ደረጃ ያሉ፣ በሌሎች ተቋማት ውስጥ ያሉ ብዙ ተማሪዎችም ሰራተኞችም አሉ። ይሄንን አውቃለሁኝና እንግዲህ እስቲ ይሄንን ድምፅ የሚሰሙ ምናልባት በአጭር ጊዜ ውስጥ ያገኟቸዋል ብለን ተስፋ እናደርጋለን።
በጣም አመሰግናለሁ። በጣም ፈልጋለሁ።
ስለ ኢትዮጵያ ፓርኪንሰንስ ህሙማን ድጋፍ ድርጅት ወይም ፓርኪንሰንስ ፔሽንትስ ሰፖርት ኦርጋናይዜሽን ኦፍ ኢትዮጵያ ይበልጥ ማወቅ የምትፈልጉ ወደ ዌብሳይታቸው መግባት ትችላላችሁ። www.parkinsonsethiopia.org ነው አድራሻቸው። ወይም በፌስቡክ አድራሻቸው ተከተሏቸው፣ ፓርኪንሰን አሶሲዬሽን 11@gmail.com። ፓርኪንሰን ኤስ የለውም፣ አሶሲዬሽን አንድ ቃል ነው። ፓርኪንሰን አሶሲዬሽን 11@gmail.com። ወይም ኢሜይል አድርጉላቸው፣ ፓርኪንሰንስ ኢትዮጵያ @gmail.com ነው የኢሜይል አድራሻቸው። ወይም ፍላጎት ያላችሁ ለኛ ብትደውሉ ወይም ኢሜል ብታደርጉ የስልክ ቁጥራችሁን ልንሰጣችሁ እንችላለን። ለማንኛውም ባለሙያዎችንም ጉዳዩ የሚመለከታቸውን የጤና ባለስልጣናትና መንግስታዊ ያልሆኑ ተቋማትንም ተጠሪዎች እየጋበዝን ንግግራችን እንቀጥላለን። በፓርኪንሰንስ ዙሪያ ለዛሬ ከቪኦኤ ጤና ሰለሞን አባተ ነኝ። ጤና ይስጥልኝ።
የተከበራችሁ አድማጮች፣ ለዚህ ሰዓት ያሰናደውን ዝግጅት በሙሉ እዚህ ላይ ተጠናቋል። በፕሮግራሙ እስከ አሁን ሰዓት አብራችሁን ስለቆያችሁ ከፕሮግራም መሪዋ ጽዮን ግርማ ጋራ አዲሱ አበበ መልካም ምሽት፣ በሶስት ሰዓት እንገናኝ እንላለን።
This program has come to you from the Voice of America, Washington.